Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ግንቦት 28 2013 ዓመተ ምህረት ዝግጅታችን ጀመረ። የጋዜጠኛዋ የትግራይ ጉዞ
በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት፣ በሌላ በኩል ደግሞ የፌዴራል መንግስት፣ የኤርትራ ወታደሮችና የሚሊሻ ኃይሎች አሉ።
ሄደር መርዶክ የቪኦኤ ሪፖርተር ነች። ሰሞኑን መቀሌ ነበረች። ከዜናው ቀጥሎ ይዘናታል። ጽዮን ግርማ ፕሮግራሙን ታቀናብራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የሚኒስትሮች ምክር ቤት አሁን ለተያዘው 2013 ዓመተ ምህረት በጀት ማሟያ የሚሆን 26.4 ቢሊዮን ብር የመጠባበቂያ በጀት አጽድቆ ለሕዝብ ተወካዮች ምክር ቤት መምራቱን የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ለ2013 ዓመተ ምህረት በጀት 476 ቢሊዮን ብር ጸድቆ እንደነበር ያስታወሰው የሚኒስቴር መስሪያ ቤቱ መግለጫ የበጀት እጥረት በማጋጠሙ ተጨማሪ ገንዘብ እንዳስፈለገ ገልጿል። የኢትዮጵያ መንግስት የህግ ማስከበር ዘመቻ እያለ ለሚጠራው የሰሜኑ ውጊያ ከተወሰደው እርምጃ ጋር ተያይዞ የተከሰቱ ወጪዎች በምክንያትነት ከተጠቀሱት አንዱ ነው። በድርቅ ለተጎዱ፣ ለተፈናቀሉና ለተመላሾች ለዕለት እርዳታ እንዲሁም የኮቪድ-19 ወረርሽኝን ለመከላከል፣ ለማዳበሪያ አቅርቦት ድጎማ፣ ለጎርፍ መከላከል፣ ለማዕድንና ነዳጅ ሚኒስቴር፣ ለአቅም ግንባታ ፕሮጀክት ምክንያት የመጠባበቂያ በጀት ማለቁ ሁሉንም ሚኒስቴር መስሪያ ቤቱ በጽሁፉ ዘርዝሯል። ስለዚህም እስከ 2014 ዓመተ ምህረት ድረስ ላሉት ቀጣይ ወራቶች የመጠባበቂያ በጀት መመደብ አስፈላጊ በመሆኑ የቀረበው የገንዘብ መጠን በሙሉ ድምጽ ጸድቆ ወደ ህዝብ ተወካዮች ምክር ቤት መመራቱም ተገልጿል። በተጨማሪም ምክር ቤቱ 561.7 ቢሊዮን ብር ለ2014 ዓመተ ምህረት የፌዴራል መንግስቱ በጀት አጽድቆ ለህዝብ ተወካዮች ምክር ቤት መርቶታል። የዛሬ 2 ዓመት ካርቱም ላይ ቁጭ ብለው ተቋማቸውን ይገልጹ በነበሩ ሰላማዊ ሰልፈኞች ላይ ጭፍጨፋ አካሂደዋል የተባሉ የሱዳን ፈጥኖ ደራሽ ኃይሎች በተጠያቂነት እንዲያዙ የሚጠይቁ ሰልፈኞች ሰሞኑን አደባባይ እየወጡ ናቸው። ግድያዎቹ የተፈጸሙባቸውን የሀገሪቱ ጦር ጠቅላይ እዝ የሚገኝባቸውን አካባቢዎች ካለፈው ረቡዕ ምሽት ጀምሮ ወታደሮች ዘግተው እየጠበቋቸው መሆኑን ሪፖርተራችን ናባ ሙሀዲን ከካርቱም ዘግባለች። ከተለያዩ የሀገሪቱ ደህንነት ተቋማት ጋር ያላቸው ግንኙነት የተወሳሰበ መሆኑን ጠቅላይ ሚኒስትር አብደላ ሐምዶክ ባብራሩበት 2ኛ ዓመቱ ዝክር ምክንያት በማድረግም ባወጡት የፕሬስ መግለጫ በህገ መንግስቱ መሰረት ተቋማቱ የሚገኙት አቻቸው በሆኑት ወታደራዊ ፕሬዝደንት ስልጣን ስር በመሆኑ ምርመራዎችን መክፈቱን አዳጋች እንዳደረገው አመልክተዋል። G7 ተብሎ የሚታወቀው በኢንዱስትሪ የበለጸጉት 7 ሀገሮች ቡድን የድንበር አቋራጭ ንግድ ቀረጥ ክፍያን በአቋራጭ ማለፍ የሚያስችሉ ቀዳዳዎችን ለመዝጋት ዛሬ ስምምነት ላይ ደረሱ። ዓለም አቀፉ ዝቅተኛ የኮርፖሬሽን ታሪፍ ቢያንስ 15% እንዲሆን ቡድኑ ሲስማማ ቀረጦቹ ንግዶቹ በሚካሄዱባቸው ሀገሮች ውስጥ እንዲከፈሉ የሚያስችሉ ደንቦችም አብረው አውጥተዋል። የቡድን 7 ሀገሮች የገንዘብ ሚኒስትሮች የደረሱበት ይህ ስምምነት የዓለም የታሪፍ ስርዓት የዘመኑን ዲጂታል አሰራሮችና ደረጃዎች እንዲመጥን ሆኖ የተቀረጸ መሆኑን የእንግሊዝ የገንዘብ ሚኒስቴር ሪሺ ሱናክ ለጋዜጠኞች ተናግረዋል። ይህ የታክስ ስርዓት ሀገሮች ግዙፍ ኩባንያዎችን ለመሳብ እጅግ አነስተኛ የቀረጥ አሰራር በተናጠል ሲደነግጉ የቆዩትን ልማድ ያስቀራል ስለተባለ በሚቀጥለው ወር እንዲፈጸም ለተጠቆመው ዓለም አቀፍ ውል መሰረት እንዲቀጥል ተደርጓል። የኮቪድ-19 ወረርሽኝ ዓለምን ካዳረሰና ከዘጋ ወዲህ ሚኒስትሮቹ ለመጀመሪያ ጊዜ ለንደን ላይ በአካል ተገናኝተው መነጋገራቸውን ሮይተርስ ዘግቧል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስንሻገር በግንቦት ወር መጨረሻ ከታየው የኮቪድ-19 ተያያዦች ቁጥር ማንሰራራት ጋር በተያያዘ በቻይና ጓንጆ ከተማ የሚገኙ ወደ 13 ሚሊዮን የሚጠጉ ነዋሪዎች ላይ ተጨማሪ የእንቅስቃሴ ገደብ መጣሉ ታወቀ። ባለስልጣናት እንደሚሉት ገደቦቹ መጣል የጀመሩት በሳምንቱ መጀመሪያ ላይ ሲሆን በንግድ ቤቶች፣ በማህበራዊ እንቅስቃሴ ማካሄጃ ቦታዎች፣ በምግብ ቤቶችና አካላዊ እንቅስቃሴ ማከናወኛ ቦታዎች ሁሉም ለጊዜው እንዲዘጉ ተደርገዋል። በሌላ የኮቪድ-19 ዜና ቫይረሱ ተመልሶ እንዳያንሰራራ በመታገል ላይ የምትገኙ አፍጋኒስታን ከዓለም የጤና ድርጅት በሚያዝያ ወር እንደሚደርሳት ቃል የተገባላት 3 ሚሊዮን ክትባት እንዳልደረሳትና ከዚህ በኋላም እስከ መጪው ነሐሴ ወር ሊቆይ እንደሚችል አሶሺየትድ ፕሬስ ዘግቧል። የሀገሪቱ የጤና ሚኒስቴር ጓልማ ዳስታጊር ጸረ ኮቪድ ክትባቱን ለማግኘት ያልተንኳኳ የኤምባሲ በር እንደሌለ ገልጸው ነገር ግን ምንም አይነት እርዳታ እንዳላገኙ ተናግረዋል። የምንገኘው በቀውስ ውስጥ ነው ሲሉም ገልጸዋል። ህንድ ባለፉት 58 ቀናት ውስጥ ከተመዘገቡት አነስተኛ የሆነው 120,529 አዲስ የኮሮና ቫይረስ ተያዦች ቁጥር እንደተመዘገበባት የጤና ሚኒስትሩ አስታውቀዋል። 3,000 የሚሆኑ ሰዎች ደግሞ ህይወታቸው ማለፉ ታውቋል። አድማጮች፣ ለዜናው የተመደበው ሰዓት እዚህ ላይ አብቅቷል። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 28 2012 ዓ ም ምሽት ፕሮግራም ነው። የምርጫ ክርክር ይዘናል።
ለኢትዮጵያ የሚሻለው መድብለ ፓርቲ ነው ብለን እናምናል።
ይህ ለዜጎች ፍትሐዊ የሆነ ሁሉንም በኩልነት ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን።
ገለልተኛ አይደለም ሲባል ፖለቲካ ፓርቲ ነው እየዘወራቸው ያለው። ለዚህ ማሳያው ፍርድ ቤት ነጻ ያደረገው ፖሊሲ እያሰረው ነው።
ብልጽግና ኢትዮጵያውያን ለማህበራዊ ፍትህ እናት ፓርቲና ለነጻነትና ለእኩልነት ፓርቲ ክርክራቸውን በዚህ ምሽት ይቀጥላሉ። አዳምጧቸው። አሁን ወደ መጀመሪያው ዝግጅት እናልፋለን። የጋዜጠኛዋ የትግራይ ጉዞ። ትግራይ ውስጥ ያለውን ሁኔታ አስመልክቶ በስፍራው ከምትገኘው ሪፖርተራችን ጋር የተደረገ ቃለ ምልልስ ነው። ትግራይ ውስጥ ያለውን ሁኔታ ለመመልከትና ለመዘገብ እዚያው ከምትገኘው ሪፖርተራችን ጋር የተደረገ ምልልስ ነው ተከታዩ። ሄደር መርዶክ ከትናንት በስቲያ መቀሌ ወደሚገኘው አይደር ሪፈራል ሆስፒታል ጎራ ብላ እዚያ ያየችውን ሁኔታ ትነግረናለች። ሄደር በተጨማሪም በሌሎች ጉዳዮችም ዙሪያ የዕለት ውሎዋን ጨምሮ በስልክ ላነጋገረቻት የትግርኛ ክፍል ባልደረባችን ምንያ አፈወርቅ ያጫውታታለች። አሉላ ከበደ ያቀርበዋል።
በአሁኑ ሰዓት የት ነው ያለሽው ስትል ነበር ምንያ ቀዳሚ ጥያቄዋን ለሄዘር የወረወረችው። በጦርነቱ ሰለባ የሆኑ ሕፃናትን ያየችበትን በመግለጽ ትጀምራለች።
በሰሜን ኢትዮጵያ መቀሌ ከሚገኘው ሃይደር ሆስፒታል ውስጥ ነው ያለሁት። ሆስፒታሉ በአካባቢው በተካሄደው ጦርነት ሰለባ የሆኑ በርካቶች ያሉበት ነው። የደረሰባቸውን በግልጽ መረዳት የማያዳግት በርካታ የቆሰሉ ሕፃናቶች አሉ። ቁስለኞቹ በአህጉሪቱ የዜና ዘጋቢነት በሰራሁበት ባለፉት 10 ዓመት ውስጥ ገጥሞኝ የማያውቅ የተለያዩ አይነት ያልተለመዱና እጅግ የከፋ የመቅሰል አደጋ ጭምር የደረሰባቸው ናቸው። አደጋው የደረሰባቸው መንገዶች ያንኑ ያህል የተለያዩ ናቸው።
ለመሆኑ ከሆስፒታሉ ምን ያህል ቁጥር ያላቸው የተጎዱ ሕፃናት አየሽ? የምን ያህል ጥያቄ ነው?
በጽኑ ቆስሎ የመጡት ደርዘን የሚሆኑ ናቸው። የምናወራው በሆስፒታሉ ስለሚኖሩት ሕፃናት ነው።
አንዷ ያነጋገርናት ታዳጊ በአለሞ ተኳሽ ጥይት ፊቷ ላይ የተመታችና ለወራት በብርቱ ስትሰቃይ ቆይታ አሁን የተሻላት ናት። ሐኪሟ እንደሚሉት በአንድ ወይም ሁለት ወራት ውስጥ ተወጣለች። አንዲት አራት አመት ጻን በስለት የተወጋሽ ናት። ወታደር ስለት ስትወጋ አይቻለው ይላል አባቷ። እጅግ የሚያስገርም ነው። አንድ ህፃን ሜዳ ላይ ሲጫወት ቦምብ ፈንድቶ የተጎዳ ነው። ወንድሙ ግን ህይወቱ ሲያልፍ እሱ ሊተርፍ ችሏል። ዝርዝሩ ብዙ ነው። በተለያዩ መንገዶች ጥቃት የደረሰባቸው አሉ።
ከተለያዩ የክልሉ አካባቢዎች ብዙ ተቸግረው የመጡ መሆናቸውን መረዳቷንም ሄዘር ገልጣለች። አንዳቸውም ከመቅሌ አካባቢ የመጡ አይደሉም ነበር ያለችው። ምን ያስከትላም ፊቷ ላይ በጥይት የተመታችውንና በስለት የቆሰለችውን ሌላዋን ህፃን ጨምሮ ህፃናቱ ለጉዳት የተዳረጉት በማን እንደሆነ ወላጆቻቸውን ጠይቀሽ የተረዳሽው አለ ወይ በሚል ለሰነዘረችላት ጥያቄም ሄዘር ስትመልስ
በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት፣ በሌላ በኩል ደግሞ የፌዴራል መንግስት የኤርትራ ወታደሮችና የሚሊሻ ኃይሎች አሉ። አንዱ የኤርትራ ወታደሮች ናቸው ሲል፣ ሌላው ደግሞ ፌዴራል መንግስት ናቸው ይላል። በጦርነቱ በተቃራኒ ጎራ የተሰለፉ ኃይሎች በመኖራቸው በእርግጠኝነት ይሄንኛው ወገን ነው ማለት አልችልም።
በከተማይቱ ወታደራዊ እንቅስቃሴዎችን አይተሽ ይሆን? ማን ነው ከተማይቱንስ የሚቆጣጠረው? ተከታዩ የምን ያ ጥያቄ ነው።
ከተማይቱ በኢትዮጵያ የፌዴራል መንግስት ቁጥጥር ስር ነው ያለችው። የክልሉ መንግስትም ተቋቁሟል። ወታደራዊ እንቅስቃሴ በሚበዛበት አካባቢ ላይ ያሉት ከውጭ ለሚያይ አካባቢው ፍጹም የተረጋጋ ነው የሚመስለው። ገበያዎች ክፍት ናቸው። ቀውስ ውስጥ ያለ አካባቢ እንዲህ የተረጋጋ መምሰሉ ይገርማል።
ቀደም ሲል ከክፍላችን ጋር ባደረግሽው ተመሳሳይ ምልልስ ወቅት በተፈናቃዮች መጠለያ ውስጥ ካገኘሻቸው ተፈናቃዮች ጋር አብረሻቸው እስከ ቆየሽበት ከቀትር በኋላ ድረስ ምግብ ያለመመገባቸውን የነገሩሽ መኖራቸውን ገልጸሽ ነበር። ከመንግስትም ሆነ ከረድኤት ድርጅቶች ሪፖርት እንደምንሰማው ታዲያ ይሄ ከፍ ያለ የረድኤት እንቅስቃሴ ያለበት ስፍራ ነው። ለምን በቂ የምግብ እርዳታ እንደማያገኙ የረድኤት ድርጅቶቹን የማነጋገር እድልስ አግኝተሽ ነበር? ሄዘር ትመልሳለች።
ያስተዋልኩት ነገር ቢኖር የሰብአዊ ቀውሱ በመቀሌም ሳይቀር ሰፊ መሆኑ ነው። የተለያዩ የስደተኛ መጠለያዎች ድጋፍ የሚያገኙት ከተለያዩ ተቋማት ነው። ለምሳሌ ዓለም አቀፍ ቀይ መስቀል ለአንድ ካምፕ ውሃ ያደርሳል። ሌላ ተቋም ደግሞ ውሃ ለሌላው ያደርሳል። ምግብም የሚመጣው ከተለያዩ ቦታዎች ነው። ከሀገር በቀል ተቋማትና ከግለሰቦችም ጭምር ድጋፉ ይመጣል። ነገር ግን ሁሉም ነገር ጊዜያዊና የአፋጣኝ ምላሽ ነው። ወደ 200,000 የሚሆኑ ሰዎች ናቸው የተፈናቀሉት። ይሄ ታዲያ ገና ትንሹ ነው። ሰሞኑን የዓለም የምግብ ፕሮግራም 5.2 ሚሊዮን የሚሆኑ ሰዎች ማለትም 90% የሚሆነው ሕዝብ የአስቸኳይ የምግብ ድጋፍን ይሻል ብሏል።
የኤርትራ ወታደሮችን በከተማይቱ መኖርና ያለመኖር አስመልክቶ የተረዳችው ካለ ስትል ምንያ ሄዘርን ጠይቃት ነበር። ብዙ መስማቷን ያየችው ግን ያለመኖሩን ነው ሄዘር የምትናገረው።
I've heard lots of stories in the past 2 days about Eritrean soldiers and
በፍጹም ማለቴ ባለፉት ሁለት ቀናት ውስጥ ስለ ኤርትራውያን ወታደሮች በጣም ብዙ ታሪኮችን ሰምቻለሁ። የሀገሪቱን ዩኒፎርም ስለሚለብሱ ኤርትራውያን ወታደሮችም እንዲሁ በመንገድ ላይ ስራ ላይ እንደሆኑ፣ ነገር ግን ከተማ ውስጥ የሉ። እንደገባኝ ከሆነ ወደ አንድ አካባቢ መሄድ የማንችል ነው ስንል፣ ይሄ ማለት የሚወሰዱት መላምቶችና በዚህ ክልል ውስጥ የሚወሩት ነገሮች በአብዛኛው ግብረሰናይ ተቋማትም ሆነ የውጭ ጋዜጠኞች እንዳይገቡ የተፈለጉ ለጉባቸው በዋናነት በኤርትራውያን ወታደሮች የተያዙ ቦታዎች ናቸው ማለት ነው።
ምንያ የጠቅላይ ሚኒስትሩ ጽህፈት ቤት የኤርትራ ወታደሮች ትግራይን ለቀው መውጣት ጀምረዋል ሲል ይፋ ማድረጉን አስታውሳ፣ ስለዚህስ የምታውቂው እንዳለ የሚል ነበር ለሄዘር የሰነዘረችው ቀጣይ ጥያቄ።
አሁን የጠቅላይ ሚኒስትሩ ጽህፈት ቤት የኤርትራ ወታደሮች ከአካባቢው ይወጣሉ መባሉን በቅርቡ ሊሆን እንደሚችል የተባለውን ሁሉ ሰምቻለሁ። የትግራይ የስራ ጓደኞቼንም ጠይቄ ነበር። እውነት ይሁን አይሁን ግን አላውቅም።
የትግርኛ ክፍል ባልደረባችን ምንያ ፎርቂ በትግራይ ያለውን ሁኔታ ለመዘገብ ወደዚያ ያመራችውን የአሜሪካ ድምጿን ሄዘር መርዶክን አነጋግራ የተጠናቀረ ዘገባ ነበር አድማጮች የተከታተላችሁት። ሄዘርን መልሰን በሌላ ዘገባ እስከምናገኛት አሁን አመሰግናለሁ። እግዚአብሔር ይስጥልኝ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ወደ ተከታዩ ዝግጅት ላሻግራችሁ። የምርጫ ክርክር። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የተካሄደውን ክርክር ከትናንት በስቲያና ትናንት በሁለት ክፍሎች አስደምጠናችሁ ነበር። በዚህ ምሽት ይቀጥላል። በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማኅበራዊ ፍትሕ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ትናንት ምሽት ያሰማናችሁ የክርክሩ ሁለተኛ ክፍል የተጠናቀቀው የብልጽግና ፓርቲ ተወካይ አቶ ዮናስ ዘውዴ ሐሳባቸውን እያቀረቡ ነበር። አሁን ከዚያው ይቀጥላል።
ሐሳቡን በነጻነት መናገር ይቻል ነበር ወይ? ብልጽግና ከመምጣቱ በፊት አልነበር። ብዙዎቻችን የምናውቀው የምንገነዘበው ነገር ነው። አሁን ግን የፈለግነውን የምናስባቸውን ነገሮች የሀገር መሪን መሳደብ እስከምንችልበት ሁሉ ደረጃ በሩ ውልል አድርጎ እንደከፈተ ብዙዎቻችን የምንገነዘበው ነገር ነው ማለት ነው። እሱ ብቻ አይደለም። የማረሚያ ቤቶችን አስተዳደር ስንመለከት ምናልባት ታስሮ የወጣ ሰው ብቻ ነው የሚያውቀው ልትሉ እንደማችሉ ተስፋ አደርጋለሁ። ምን ያክል ቆሻሻ፣ ምን ያክል የነበረው አሰቃቂ ነገሮች ብዙዎቻችን ወንድሞቻችንና እህቶቻችን ላይ የደረሰውን ነገር ስንሰማና ስናይ ልቡናችንና ልባችን እንደተሰበረ እሱም መሻሻል መለወጥ አለበት ተብሎ የተካሄደበትን ሪፎርም የኢኮኖሚ ሪፎርሙንም ማንሳት እንችላለን። በርካታ የተዘጉ ሚዲያዎች ብሎገርስ እንዲከፈቱ ምናምን ብሎገሮቹ በራሳቸው እንዲጽፉ ሀሳባቸው እንዳይሸራሽሩ የተደረገበት የምርጫ ህግ ስነ ምግባር መመሪያዎች ተሻሽሏል። ከዚህ በፊት እሳ እንደዛ አልነበሩ። ሪፎርም አለ ስንል ዝም ብሎ ለይስሙላ ዝም ብሎ ለንግግር ምናምን ሳይሆን የሚዳበስ እና የሚጨበጥ እና የሚታይ ሪፎርም ነው የሆነ ያለው ማለት ነው። መከላከያው እንደዚህ ነበር ወይ ከተባለ መከላከያው እንደዚህ አልነበር። ትንድቀዩ መጽሐፍ እንደምትናገረው ብዙዎቻችንም እንዳነበብኑ እና እንደሰማነው የአንድ ፓርቲ አገዛዝን ወይም አደራረግን ጠባቂና አስጠባቂ የነበረበት እንጂ ሀገር የሚባለው የሚጠብቅ እና ለሀገር ብዙ ነገር የሚያደርግ እንደሆነ ቢታወቅም ግን የነበረው አሰራር የነበረው አደራረግን እሱ እንዳልሆነ ብዙዎቻችሁ ትገነዘባላችሁ። ስለዚህ መከላከያው ላይ፣ የደህንነት ላይ፣ የምርጫ ቦርድ ላይ የህግ ማሻሻያዎች መደረጋቸው ማንም ሊክዳቸው እስከማይችል ድረስ ፀሐይ የመታቸው እውነቶች ናቸው። ኢቨን መካድ ሰው እንኳን ቢፈልግ ሊክድ አይችላቸውም። ስለዚህ
30 ሰከንድ ይቀረውታል።
አመሰግናለሁ። ስለዚህ የሀገራችን የፖለቲካ መጫወቻ ቦታ ጠቦ ነበር። ብልጽግና ምንድን ያደረገው አሰፋው ማለት ነው። ስለሰፋ ነው ብዙ ሀሳቦች እየመጡ ያሉት። ስለሰፋ ነው ብልጽግና የሀሳብ ብዝሃነት አለው ሲባል ዝም ብሎ ዲስኩር ዝም ብሎ ምኞት ምናምን ሳይሆን በተግባር ያደረጋቸው ነገሮች ናቸው። ስለዚህ በመደመር ሀሳብ ውስጥ የብቸኝነት ጉድለት አለ። ፍጹም ሀሳብ ፍጹም የሆነ ምንም ነገር የለም። ስለዚህ እሱም እሷም እሳቸው የሚያስፈልጋሉ ሁላችንም ማዋጣት አለብን ብሎ ያስባል።
እናመሰግናለን። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። 7 ደቂቃ አሁን ይጀምራል።
አመሰግናለሁ። የመጀመሪያው ሪፎርሙን ውጤታማ ለማድረግ ማሰብ ያለብን የመጣንበትን ያለፉትን 50 ዓመቶች መግቢያ ላይ ቅድም እንዳልኩት የገዢዎችን ባህሪ ነው። ባለፉት 50 ዓመቶች ወደ መግዛት የመጡት ብልጽግናን ጨምሮ በድንገት በህዝብ ትግል ወደ ስልጣን የሚመጡ ናቸው። ሲመጡ ዲሞክራሲን የሚናገሩ ናቸው፣ ተስፋ የሚገቡ ናቸው፣ ወረቀቶች የሚቀይሩ ናቸው። ህገ መንግስቱ ላይ ለምሳሌ ስለ ሰብአዊ መብት የተቀመጠው ወርቃማ ቃላቶች ናቸው ያሉት፣ ወረቀቶቹ በብዛት የሚቀይሩ ናቸው። ከዛ ግን ልክ መቀመጥ በአግባቡ ሲጀምሩ ወደ ማፈን ነው የሚሄዱት። ማፈኛ መንገዳቸው በአስተዳደር መዋቅር ቀበሌ ወረዳ በመጠቀም ሚዲያን በመጠቀም ቀደም የብልጽግናውን ተወካይ የተጨቋቸው ጥያቄ አልመለሱት። በዚህ ክርክር ህዝብ ባለበት በቀጥታ እንከራከር ብልናቸው አንከራከርም ብሏል ብልጽግና። ሚዲያን በማፈን የተለያዩ የመንግስትና የፓርቲ አፍሌቶር ሚዲያዎቻቸውን በየቀኑ ይጠቀማሉ። ሙግት ባለበት የሀሳብ ክርክር ባለበት ቦታ ላይ ግን መገኘት አይፈልጉም። እየመረጡ ነው እንትን የሚያደርጉት። ሌላኛው በህዝብ የማይዳሰሱ ሀብቶች አሉ። የህዝብ የማይዳሰሱ ሀብቶችን ለፓርቲያቸው ለፖለቲካቸው ይጠቀማሉ። ለምሳሌ ሃይማኖትን፣ ባህልን፣ ስፖርትን፣ የተለያዩ ቦታዎችን የህዝብ የማይዳሰሱ ሀብትን በማርከስ ለፖለቲካቸው መጠቀም ዴሞክራሲያዊነት እንዳይሄድ የገዢው መደብ ሀሳብ ብቻ ህዝብ ላይ እንዲጫን ለማድረግ ይሞክራሉ።
የትና መቼ የሚለው መመለስ አለበት። ክስ ብቻ ሳይሆን የት መቼ።
ለምሳሌ ጥሩ ብቻ ለመናገር የመንግስት አስተዳደር መዋቅሮችን ተጠቅማችሁ የምርጫ 2013ን እየረባሻችሁ ስለሆነ እያስተባጎላችሁ ስለሆነ የመንግስት መዋቅርን ታችኛው መዋቅር በዋናነት ላይኛው መዋቅር ያው ታችኛው መዋቅር ላይ ውሳኔ አይወስንም እያይዝም ነው የሚለው አሳስባለሁ ብሎ ምርጫ ቦርድ ማሳሰቢያ ከሰጣችሁ ወር አይሆን ሁለት ሳምንት ሶስት ሳምንት የምርጫ ቦርድ መግለጫ ደብዳቤ ማየት ይችላላችሁ። ይሄ የደረሳችሁ ታችኛው መዋቅራችሁ እያደረገ ያለውን ነው። የላይኛው መዋቅር እያየ ዝም ነው የሚለው በተጨባጭ ብዙ ውሳኔዎች ማለት ይቻላል በእነዚህ ደቂቃዎች መናገር ስለማይቻል ነው። እሱን እንደ አንድ እንትን ማቅረብ ይቻላል። እሱ ማስተካከል ብትችሉ ሌላው ቀርቶ ለራሳችሁም ሲባል በኢትዮጵያ ምሳሌ ታሪክ የምናየው ተራ በተራ መታሰር አለ፣ መሞት አለ፣ ጉድጓድ ውስጥ መቅረት አለ። ለእኛ ብላችሁ ሳይሆን ለራሳችሁ ብላችሁ ሪፎርሙን እውነተኛና የህዝብ የፈለገው ብታደርጉ ጥሩ ነው ብዬ መናገር እፈልጋለሁ። የመጣችሁት በአብዮት ነው። 5000 ሰው ገብሮ ነው የመጣችሁት። ስለ ሀሳብ ብዙሀንነት ለመናገር ያልካቸው ሰዎች የተባሉት ሰዎች የዛሬ 7 ዓመት ነበሩ። ለኢትዮጵያ የሚሻለው መድብለ ፓርቲ ነው ብለን እናምናለን። የመድብለ ፓርቲ ስርዓት ላይ የትኛውም ሀሳብ ከየትኛውም ሀሳብ ተሟግቶ ህዝብ የመረጠውን ሀሳብ ወደ መቀበል መሄድ መቻል አለብን። ከቤተ መንግስትና ቤተ መንግስት ዙሪያ ያሉ ሰዎች ሚስቱት ሀሳብ እሱ ብቻ ነው ኢትዮጵያ ገዥ የሚሆነው የሚሉ የሃምሳ ዓመታችን አዙሪት ነው። ከዛ እንድንወጣ ኢዜማ የሚታገለው የመድብለ ፓርቲ ስርዓት እንዲኖር ነው። በመንግስት መዋቅር እንደዚሁም ፓርቲና መንግስትን አንድ ላይ ተዳብሎ ባለው መንገድ ላይ ሀገራችን ተጎድታለች። ይሄ የፖለቲካ ሪፎርምና የዲሞክራሲ ስርዓት ሊጸና አልቻለም። ሁሌ ከዜሮ መጀመር ነው እየሆነ ያለው የሚለውን ማሳሰብ እንፈልጋለን። እሱ በዛ የሚቀየር ብለን ስለምና ሁለተኛ ኢዜማ በሀገራችን የተሳካ የፖለቲካ አካባቢ ለመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎች አሉ። እነዚህ ቁርሾዎች በብሔራዊ እርቅ መድረግ ሊፈቱ ይገባል ብለን እናምናል። እርቆቹ እንዳይመጡ ቁርሾ ከሀገር ከዘመን ዘመን የሚሸጋገረው ገዢው መደብ ስልጣን የያዘው አካል ለመደራደር ለመነጋገር ፈቃደኛ ካለ መሆኑ የተነሳ ነው። በተግባር ያደረጋችሁት ካለ ከዚህ በሶስት ዓመት ውስጥ ማንሳት ይቻላል፣ ግን በተጨባጭ የለም። ይህ የእርቅ መድረክ ግን በአቋራጭ ስልጣን መያዣም ሆነ ሌሎች የፖለቲካ ጥቅሞች ማግኛ እንዳይሆን ለኢትዮጵያ ዘላቂ ጥቅም ለሀገራዊ አንድነት መጎልበት ሁሉም ድምፅ በሚሰማበት ቦታ ላይ እንዲከናወን ኢዜማ ይፈልጋል። ለዛ ይታገላል።
አንድ ጥያቄ ላንሳሉት። ጥሩ ነው። እኛም በፓርቲ በኩል ይህን እንደግፋለን፣ የብሔራዊ እርቅ። ምክንያቱም ብዙ እንትኖች ችግሮች ስላሉብን፣ ስለዚህ ችግሩ አለ። በማንና በማን መካከል ነው እርቆ የሚከናወነው? በፖለቲካ ፓርቲዎች ነው? በህዝቡ ነው? በሌላ ማህበራዊና ሲቪል አደረጃጀቶች ነው? እንትኑ ተዋናዮች ማን ነው የሚሆኑት በዚህ እርቅ ሂደት ውስጥ?
ጥሩ ጥያቄ ነው። አመሰግናለሁ። ብሔራዊ እርቅ በምንልበት ጊዜ ላይ በብሔራዊ የሚለው ቃል ውስጥ የትኛውም አይነት ጥያቄ አለኝ የሚል አካል መሰማት አለ። ፖለቲካ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእምነት ሊሆን ይችላል። ኢትዮጵያ የሁላችን ነፍስ ሲባል የገዢዎች ነች ማለት አለ። ለመቶ ሰዎች ተብሎ 100 ሚሊዮን ህዝብ አንገት እየደፋ የሚኖርበት የሚሰደድበት ኢትዮጵያ እነዚህ እርቃኗን የምትቀርበት ታሪክ መዘጋት ስላለበት እንደ ሀገር ጥያቄ ያለኝ የሚለው ሞ ጥያቄውን አቅርበው መነጋገር ብሔራዊ እርቅ ማድረግ አለብን ብለን እናምናለን። እሱ ሲሆን ነው የተረጋጋ የፖለቲካ አካባቢ የሚመጣው ብለን እናምናለን። ሶስተኛ ምርጫ ቦርድ እና የሰብአዊ መብት ኮሚሽን እነዚህ መሰል
30 ሰከንድ ይቀርበታል።
አመሰግናለሁ። ተቋሞች ገለልተኛ ሆኖ እንዳይሰራ አደረጋቸው። ሀሳባቸውን ይናገራሉ። ገለልተኛ ሆኖ እንዳይሰራ አደረጋቸው። የመንግስት መዋቅር ችግር ስለሆነ አቃቢ ገለልተኛ መሆን አለበት ብለን እናምናለን። አሁን ሶስት አመት ያላችሁ ደግሞ ይዘረፋችሁ ነው ከመጨረሻ በኋላ እሱን በፋክት እንነጋገርበታለን። አቀፍ ገለልተኛ መሆን አለበት የገዢው መደብ አገልግሎት ያው ነው መከተል የለበትም ብለን እናምናለን። እሱ ነው ሲችል ነው ጀስቲስ ፍጽ የሰፈነበት እንጂ ወረቀት መቀያየር ብቻ ነው ያመጣል አንደኛ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ይገባል ብለን እናስባለን። ኢዜማ ያንዳንዱ ምጩ ያስመረጠው በአባላት ነው በፓርቲ መሪዎች ሃንድ ፒክ ተደርጎ ግጽግና እንደሚያደርገው ወደ ህዝብ ያቀርባል። ያንዳንዱ አባል ያንዳንዱ ፕሮፋይል አይቶ ይመርጣል። መንግስትና የፓርቲ መዋቅር የተለያዩ ሜዳ አለባቸው ብለን እናምናለን። ኢዜማ በህገ መንግስቱ ከነሳቸው የሰብአዊ መብት እና ዴሞክራሲያዊ መብቶች ሙሉ በሙሉ ተግባራዊ እንዳይሆኑ ያደረገ ተጠያቂነት የሌለበት የመንግስት ባለስልጣንነት አስፈጻሚነት ኃላፊነት በተጠያቂነት መንፈስ
ይሄን እዚህ ላይ እናቆምና ሌላ ዜሮ አድርገን እንጀምር። ሁለት ደቂቃ ከሳቸው ለቀረበ ተጨማሪ ጥያቄ ማለት ነው። ዜሮ ዜሮ ታሳየኛለህ? አሁን መቀጠል ይችላል።
አመሰግናለሁ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ያስፈልጋል። ኢዜማ በህገ መንግስቱ እውቅና የሰጣቸው የሰብአዊና ዴሞክራሲያዊ መብቶች ህገ መንግስቱ ላይ ያስቀመጠው የሰብአዊና ዴሞክራሲያዊ መብቶች በፊደል ደረጃ እንከን አልባ የሚባሉ ናቸው። በፊደል ደረጃ
እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? ጥያቄው እኮ ይሄ ነው። ጂስ በኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱ ሳይሆን እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? በዚህ
አዎ፣ እሱ የተናገረ ዲሞክራሲ ተቋማትን የሚገነቡት የመጀመሪያው የሀሳብ ብዙሃነትን የማክበር ነው። እሱን ትኩረት አድርጌ እየተናገርኩ ነው ያለሁት። በዚህ መሰረት ተጠያቂነት ያለበትን አሰራር በመንግስትና በአስፈጻሚ አካል ላይ እንዲሆን እናደርጋለን። ዴሞክራሲ ተቋም ማለት የወረቀት ስብስብ ማለት ሳይሆን የሚኖርበት ወረቀት ማለት ነው። የሚያጠፋ ፕሬዚዳንት፣ የሚያጠፋ ጠቅላይ ሚኒስትር፣ የሚያጠፋ የገቢዎች ባለስልጣን የሚጠየቅበት ማለት ነው። ጠያቂው አካል በአግባቡ ሀሳብን ይዞ ፋክትን ይዞ የሚሞግትበት ማለት ነው። በባለስልጣናት ስልክ የሚጨናገፍ አይደለም። የወረቀት ማምረት በተመለከተ ንጉሱ ዛሬ 50 ዓመት የአፍሪካ ህብረትን መዲና እዚህ ለማድረስ ብዙ ወረቀቶች፣ ብዙ ኮዶች ወጥተዋል። በኢትዮጵያ ላይ አዋጆች ማውጣት አዲስ ነገር አይደለም፣ ሌላም ሀገር ያለ ነገር ነው። በተጨባጭ ግን እንዳይሆን ያደረጉትን መፈታት አለበት። አቃቢ ገለልተኛ መሆን አለበት። ብሔራዊ መግባባት ላይ እንትን ለማለት ሀሳብ ማፈን ትተን ቁጭ ብለን መነጋገር መቻል ይኖርብናል። ሲቪል ሰርቪሱ አስፈጻሚ አካል ቀጥተኛ ጡንቻውን የሚያሳርፍበትና የገዢውን የፖለቲካ ኃይል ህጋዊ መሆን ህገወጥ እቅድ አስፈጻሚ የሚሆንበትን አሰራርን ወደ ሙያ ተኮር የሆነ የሲቪል ሰርቪስ ስርዓት ሊሆን ስለሚገባ ኢዜማ መንግስት ቢሆን የሲቪል ሰርቪስ መዋቅሩን የአምስት ዓመት ማሻያ ፕሮግራም ንድፎ ይሄዳል፣ ይሰራል። ትኩረት የሚያደርገው ሙያዊነትን የፕሮፌሽንን ስብጥርን ይሆናል ማለት ነው። ኢዜማን ይምረጡ። የኢዜማ ምልክቱ ሚዛን ነው። በፖለቲካችን፣ በኢኮኖሚ፣ በማህበራዊ በሁሉም አቅጣጫ ሚዛናዊነት ለኢትዮጵያ ይገባል ብለን እናምናለን። ለአምሳ ዓመታት በድንገቴ ወደ ስልጣን የሚወጡ ቡድኖች በሌላ ድንገቴ ቡድን እየተተኩ የሚቀየርበት መንገድ ለመቀየስ ከዛ ለማስቀረት ሀገራችንን ለመታደግ በዲሞክራሲያዊ ምርጫ በሀሳብ የበላይነት ሁሉንም ዜጋ እኩል በመቁጠር የምትመጣ ሀገርን እውን ለማድረግ እንሰራለን። ምልክታችን ሚዛን ነው። ሚዛን ምረጡ። አመሰግናለሁ።
እናመሰግናለን። በቀጣይ ሀሳቡን የሚያቀርበው ነፃነትና እኩልነት ፓርቲ ይሆናል። 7 ደቂቃዎት አብ ጀምራል።
እሺ፣ እናመሰግናለን። ምናልባት ገዢው ፓርቲም ከሆነ ሌሎች ተፎካካሪ ፓርቲዎች ትንሽ እንትን ብናደርገው የክርክሩን ሂደትና ይዘት ሴንሲብል እንዲሆን ወደ ህይወታችን ብናመጣ ወደ ማህበረሰቡ ህይወት ብናስጠጋው የተሻለ ነው። አለበለዚያ ፊክሽስ ነው የሚሆንብን። አሁን እኛ ያስቸገረን ነገር ብልጽግና ያለፉት 3 ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ 5 ዓመታት ለህዝቡ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም እየነገረን ያለው። እኛ አዲስ ፓርቲዎች ነን። በቀጣይ መንግስት ተመርጠን መንግስት ብንሆን ለዚህ ሀገር ህዝብ እና ለሀገሪቷ ልናመጣ የምንችለውን የተሻለ ነገር ነው ለህዝቡ እየገለጽን ያለነው። ወደኋላ 3 ዓመት ወይም ከዛ ወደኋላ ራቅ ብለን የምናቀርበው የስራ ሪፖርት ስለሌለ ማለት ነው። ብልጽግናም እንደ አዲስ ፓርቲ ራሱን የሚቆጥር ከሆነ አማራጭ ሀሳቦችን ነው ይዞ መቅረብ ያለበት እንጂ የባለፈው 3 ዓመታት የስራ ክንውን ሪፖርት አይደለም ማቅረብ ያለበት። እነዚህ ስራዎች በየትኛው የመንግስት ስርዓት ውስጥ መሰራታቸው የተጠበቀ ነው። ምክንያቱም በህዝብ ሀብት፣ በህዝብ ታክስ እስከተከፈለ ድረስ ህዝብ እነዚህ ስራዎች ይሰራሉ፣ አነሰም በዛ። ስለዚህ ከትራክ ውጭ የሆነ ክርክር ነው እያቀረቡ ያሉት። ብልጽግና እንደ ብልጽግና ባለፉት 3 ዓመታት ያከናወናቸው እስካሁን ሲዘረዘሩ የነበሩ ለውጦች እኛ ፕሬሽት እናደርጋለን እንደ ነጻነትና እኩልነት ተቋም። ስለዚህ ይበሉ የሚያሰኙት ይቀጥሉ። ይህ ማለት ግን ወዴት ነው የሚወስደን? እነዚህ የዲሞክራሲ ተቋማት ከዚህ ቀደም ከኛ ቀደም ብላችሁ ክርክራችሁ ያቀረባችሁ የፖለቲካ ፓርቲዎች ያነሳችኋቸው የዲሞክራሲ ተቋማት ስራዎቻቸው ተደምሮ የምናገኘው ጥቅል ውጤት የዚችን ሀገር ዜጎችና ነዋሪዎችን የኑሮ ሸክም ማቅለል ላይ ነው። ፍትህ ተቋማት ከተባለ ዜጎች የተቀላጠፈ ፍትሐዊ የሆነ ፍትህ እንዲያገኙ ማስቻል ነው። ፖሊስ የዜጎችን ደህንነት መጠበቅ፣ ወንጀል ተፈጽሞ ሲገኝ አድሬስ ማድረግ፣ ተጎጂዎችን ወደ ነበሩበት ቦታ መመለስ። ምርጫ ቦርድ ዜጎች በምርጫ ካርድ የወደፊት እጣ ፈንታቸውን የሀገራቸውን ሁለንተናዊ ህልውና ወይም ደግሞ እጣ ፈንታ መወሰን የሚችሉበትን እድል ማመቻቸት ነው። ሰብአዊ መብትም የዜጎች መብት በአግባቡ እንዲጠበቅ እንዲከበር፣ አጥፊዎችን ወደ ህግ ፊት ማቅረብ እንዲቻል ስራ መስራት ነው። ስለዚህ እነዚህ ሁላ ተሰርተው ዛሬ እኛ እዚህ መድረክ ላይ የቆምነውና እኛን የፖለቲካ ክርክር ያዳመጠ ያለው የዚችን ሀገር ዜጋ ሁለንተናዊ የኑሮ ሁኔታ ምን ይመስላል? ይህ ከሆነ ዘንዳ እነዚህ ተቋማቶች አሉ። ብልጽግና እነዚህ ተቋማቶች ገንብቷል ወይም ደግሞ አሻሽሏቸዋል፣ እሱን አፕሬት እናደርጋለን። ግን ህይወታችን ምን ይመስላል? እኔ እንደ ዜጋ በዚህ 3 ዓመት ውስጥ የደህንነት ስጋት ይሰማኛል። ወጥቼ በሰላም ገባ ይሁን ወይ የሚለው ጥያቄ ትልቅ ጥያቄ ነው። ዜጎች ከቦታ ቦታ መንቀሳቀስ መቻል አለመቻላቸው ትልቁ ጥያቄ ነው። ፍትሐዊ በሆነ የንግድ ውድድር መድረክ ተወዳድረው ህይወታቸውን ማሸነፍ መቻላቸው ትልቁ ጥያቄ ነው። የዕለት ቀለ ወይም ደግሞ ጉርስ መቻል አለመቻል ትልቁ ጥያቄ ነው። እነዚህ የዲሞክራሲ ተቋማት ፍትሐዊ ሀብት ክፍፍል፣ ኢኮኖሚ ብንመለከት ፍትሐዊ ሀብት ክፍፍልና ህጋዊ የሆነ የንግድ ስርዓትን ማሳለጥ እና በዛ ሂደት የሚፈጠሩ አላስፈላጊ ችግሮችን ሬጉሌት አድርጎ አድሬስ ማድረግ የዚህ ተቋም ኃላፊነት ወይም ግዴታ ነው። ይህ በምን ልክ ነው እየተሰራ ያለው? ሌሎች የዲሞክራሲ ተቋማት የምንላቸው ከዜጎች ሰብአዊ መብት አጠባበቅ ጋር፣ ደህንነት፣ ነፃነት፣ ሰላም ከማስጠበቅ ጋር ግንኙነት ወይም ደግሞ ቁርኝት ያላቸው የዲሞክራሲ ተቋማት በምን ልክ ስራዎቻቸው እየሰሩ ነው? ይህንን ተከትሎ ደግሞ ዛሬ ምን ደህንነት ነው እየተሰማን ያለው ከኢኮኖሚ፣ ከማህበራዊ፣ ከፖለቲካ፣ ከመብት አጠባበቅ አንጻር? ስለዚህ ስራዎች መመዘን ያለባቸው በዚህ ልክ ነው እንጂ ተቋማዊ የሆነ ለውጥ፣ ስትራክቸራል የሆነ ለውጥ ነገር ግን አንገብጋቢ የሆኑ የዜጎችን ጥያቄ አድሬስ ማድረግ ያልቻሉ በጣም ሱፐርፊሻል የሆኑ ለውጦች አሉ። ነገር ግን ወደ መሬት መውረድ የሚችሉበትን የመፍትሄ ሀሳብ ነው እዚህ ጋር ይዘን መቅረብ ያነግም።
ከርዕሰ ጉዳይ ወጣ ይመስለኛል። ምክንያቱም የተጠየቀው እና እየተከራከርንበት ያለው ርዕሰ ጉዳይ በጣም ብርቱ እና አንገብጋቢ ርዕሰ ጉዳይ መሆኑ ይታወቃል። ርዕሰ ጉዳዩም የዲሞክራሲ ተቋማት ግንባታ ነው እንጂ ስለ ደህንነት ወይም ስለ ኢኮኖሚ ወይም ስለ ጉርሻ ወይም ስለ ስራ ሳይሆን የዲሞክራሲ ተቋማትን የምንገነባው በዚህ 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 መልኩ ነው የሚሉትን ከብልጽግና የሚለዩበትን ከሌሎቹ የሚለዩበትን ሀሳብ እንዲያሳዩ ነው የኢትዮጵያ ሕዝብ እየፈለገ ያለው። ደግሞ እርስ በርሳችሁ ስትጠያየቁ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሀሳብ እንድታነሱ እሱንም መስማት ይናፍቃል። ሌላ ሀሳብ አላችሁ ወይ? ከክስ ከብሶት ውጭ
ምናልባት አልተረድኝ ይሆናል። ዲሞክራሲ ተቋማት ተገንብተው ሲያልቁ ስራቸው ነው እያወራን ያለን። የዲሞክራሲ ተቋማት በህዝብ በጀት በህዝብ ፈንድ ተገንብተው ሲያልቁ፣ ህንፃ ተገንብቶ የሰው ኃይል ተሟልቶ ፈርኒሽ ተደርጎ ሲያልቅ ህዝቡ ጋር የሚደርሰው ነገር ነው አሁን ሊያናግረን የሚገባው ሊያወያየን የሚገባው። ይህን ነው የኛ ጥያቄ፣ የኛ ኢሹ ይሄ ነው። ነፃነትና እኩልነት ፓርቲ እነዚህ ተቋማት ተገንብተው ሲያልቁ የዚችን ሀገር ዜጎች አክቹዋል የሆነው በዕለት ዕለት ህይወታቸው ፌስ የሚያደርጉትን የሚገጥማቸውን ህይወት አድሬስ ማድረግ በሚችሉበት ተቋማና ይገነባል። ይሄ የሚጀምረው አንድ እነዚህ ተቋማት ከፖለቲካዊ ተጽዕኖ ነፃ ሆነው በህግና ስርዓት የሚመሩ እጅግ በሚባል ደረጃ ፕሮፌሽናሊዝም ሰዎች በብቃታቸው፣ በክህሎታቸው፣ በትምህርት ብቃታቸው፣ በአመለካከት የጠሩ የነጠሩ ፈጻሚዎች ወይም ደግሞ ባለሙያዎች
እንዲመሯቸው እናደርጋለን። ይህ ሲሆን ተቋማቶቹ ከተቋማነት ባሻገር የዜጎችን ህይወት ዛሬ ላይ ፌስ እያደረግን ያለውን ችግር መቅረፍ የሚችሉ ይሆናሉ ማለት ነው። ተቋማቶቹና አፕሪሼት እኮ እናደርጋለን፣ ይህን ነግረናቸዋል። ግን ደግሞ ተቋማቶቹ ትላንት የነበረውን ህይወታችን በምን መልኩ ነው ኢምፓክት ያደረጉት ነው እንዴ? ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር።
ጥያቄው እናንተ መንግስት ብትሆኑ አሸንፋችሁ እንዴት
ይሄንን እናደርጋለን? ተቋማቶቹ ወረቀት ላይ ወይም ከህንፃ ባሻገር ታች መሬት ወርደው ዜጎች በነፃነት ከቦታ ቦታ እንዲንቀሳቀሱ በፍትሃዊ የንግድ ስርዓት ውስጥ ገብተው እንዲነግዱ ዛሬ ህጋዊ አንደኛው ገዢው ፓርቲ በጣም ይሰራበት ያለው ከክሊንታሊዝም ከፖለቲካ ክሊንታሊዝም የተላቀቀ ዜጎች እኩል ፍትሃዊ የሆነ እድል ለሚያገኙበት የንግድና የንግድ ስርዓት እናመቻቻለን፣ የአትክልት ስርዓት እናመቻቻለን።
ይሄኛው ጊዜ ይቀጥላሉ። ሁለት ጊዜ ተጨማሪ ጥያቄዎች ስለተጠየቁ አራት ደቂቃ አሁን ይጀምራል።
አመሰግናለሁ። መጨረሻ ላይ ከአነሱልን ጥያቄ ሊቀጥል እንዴት ነው ያለው ኢኮኖሚን ወይም ደግሞ የኢኮኖሚ ስርዓቱን ዛሬ ብንወስድ ብዙ ጋሬጣዎች በስተውበታል። ህገወጥነት በጣም ተስፋፍቷል። ሰዎች በአቋራጭ ለመበልጸግ የሚያደርጉት ጥረት በጣም የዚች ሀገር ህልውና፣ የኢኮኖሚ ህልውና፣ ማህበራዊ ህልውናው ጭምር እየተፈታተነ መጥተዋል። ይህ ለምን ሆነ ከተባለ ለሁሉም ዜጎች በአቅማቸው ባላቸው ሪሶርስ ልክ ሰርተው መኖር የማይችሉበት ስርዓት ስለተፈጠረ ነው። የፓርቲውና የመንግስት አገልጋዮች ብቻ የተቆጣጠሩት የንግድ ስርዓት፣ የሀብት ክፍፍል ስርዓት ስላለ ነው። ስለዚህ ለዜጎች ፍትሐዊ የሆነ ሁሉን በኩልነት ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን ለነጻነትና። ስለዚህ ዜጎች ባላቸው አቅም ልክ በሚፈልጉት በፍላጎታቸው ልክ ሰርተው የሚኖርባት እንጂ ለገዢው ፓርቲ ወይም ደግሞ ለአንድ ለተወሰነ አካል በማጎብደድ የሚኖርበት ስርዓት እንዲያከትም ወይም ደግሞ እንዲያበቃ እንሰራለን። ሌሎችን የዲሞክራሲ ተቋማት በዚህ መልኩ ማስተካከያ ይደረግባቸዋል። ተጨባጭ የሆነ ስራ የዜጎችን የነዋሪዎችን ህይወት መቀየር ኢምፓክት ማድረግ የሚችል ተጨባጭ ስራ እንዲሰሩ ያንን መስራት በሚያስችላቸው ተክለ ቁመና ሪዲፋይን ይደረጋሉ፣ ሪኦረንት ይደረጋሉ። የተቋቋሙበት ፖሊሲና ህግም ሪቪዚት ይደረጋል፣ ድጋሚ ይከለሳል። ነፃነትና እኩልነት እነዚህን በጥናት ለይቶ ማስተካከያ እርምጃዎችን ያደርጋል ማለት ነው። በሌላ በኩል እነዚህ ተቋማት የአሳታፊነት ተምሳሌቶች ወይም ደግሞ ምሳሌዎች ሊሆኑ ይገባል ብለን እናምናለን። ይህ ማለት ለውጥ በጥቂት ግሩፕ ወይም ነው በጥቂት ቡድን የሚመጣ አይደለም። ዛሬ እዚች ሀገር ላይ ትልቅ ችግር የሆነብን በብሔራዊ ምልክቶቻችን፣ በብሔራዊ እሴቶቻችን አንድ የጋራ አቋም መያዝ ስላልቻል በየጊዜ በሚነሱ አንኳር ጉዳዮች ላይ መንግስት የሚያቀርበው ልመና አንድ ሁኑ፣ ኢትዮጵያውያን በአንድነት ቆሞ አንድ ሁኑ። ከሶስት ሺህ ዓመታት በኋላ በወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻለም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለብን፣ መጠየቅ ያለብን። ስለ አባይ በተነሳ ጊዜ አንድ ላይ ቁሙ፣ ስለ አሜሪካ ማዕቀብ በተነሳ ጊዜ ኢትዮጵያውያን አንድ ሁኑ። ለምንድን ነው አንድ መሆን ያልቻልነው? ስለዚህ አብዛኛዎቻችን የቤት ተመልካች፣ አብዛኛው የኢትዮጵያ ማህበረሰብ የቤት ተመልካች ወይም ደግሞ በሀገር ጉዳይ ላይ የዳር ተመልካች በሆነበት ሁኔታ እኔ አውቅልሃለሁ የሚል ፈላጭ ቆራጭ ስርዓት በገነነበት ሁኔታ በምን ምክንያት ነው ስለ ሀገሩ ጉዳይ በአንድነት እንዲቆም ማድረግ የምንችለው? ስለዚህ ከሌሎች ፓርቲዎች እንደተነሳው ይህንን በብሔራዊ እርቅና መግባባት ማድረግ አንዴና ለመጨረሻ ጊዜ ማክተም መቻል እንዳለበት፣ የቀጣይቱ የኢትዮጵያ እጣ ፈንታ በዛች አዲስ መሰረት ላይ መገንባት እንዳለበት ነፃነትና እኩልነት ያምናል። ይህ በሚሆንበት ሰዓት የተለያዩ ቡድኖች፣ የተለያዩ አመለካከት ያላቸው ግለሰቦች፣ ማህበረሰቦች እና ማንነቶች ስላሉ እነሱ በዚች ሀገር እጣ ፈንታ፣ ሁለንተናዊ እጣ ፈንታ ላይ ፍትሐዊ ተሳትፎ እንዲኖራቸው፣ ሴይ እንዲኖራቸው ስራችን የብሔራዊ አጀንዳዎቻችን በማጆሪቲ ዲሞክራሲ በአብዛጫ ዲሞክራሲ ብቻ ሳይሆን በኮንሰንሰስ በጋራ መግባባት ላይ የተመሰረተ እንዲሆን አሳታፊ እንዲሆን ነፃነትና እኩልነት ፓርቲ ጠንክሮ ይሰራል። በመሆኑ ውድ ኢትዮጵያውያን ለውጥ ያስፈልገናል። ነገ ከዛሬ የተሻለ ማድረግ ይኖርብናል። ይህን ለማድረግ ቆርጦ የተነሳውን ነፃነትና እኩልነት ፓርቲ በካርዲክ በምርጫ ካርዲክ እንድትመርጠው እንጠይቃለን። ምልክታችን ብዕር ነው። ብዕር የነፃነት፣ የእኩልነት፣ የፍትህ፣ የነፃ ሙግት፣ የነፃ ሀሳብ፣ የዲያሎግ ምልክት ነው። ብዕርን ይምረጡ። ነፃነትን በእኩልነትን በተግባር
ጨርሰዋል። የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾች እና ተከታታዮች፣ ይህ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በአሃዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው።
የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ፣ በኢትዮጵያውያን ዜጎች ለማኅበራዊ ፍትሕ፣ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከል የተካሄደውን ክርክር ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሁለተኛውን ክፍል ማጠናቀቂያ እዚህ ላይ ንግታና ለሦስተኛው ክፍል ከጥቂት ሰከንዶች በኋላ እንመለሳለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉ፣ ተነጋገሩ። ኢንስታግራም እና ዩቱብ ላይም አለ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። አቀናባሪዋ ጽዮን ግርማ ነች። ወደ ጀመርነው ክርክር ልመልሳችሁ። ወደ ሦስተኛው ክፍል እንዘልቃለን። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ እያስደመጥናችሁ ላለነው ክርክር በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማኅበራዊ ፍትሕ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። የክርክሩ ሦስተኛ ክፍል ይቀጥላል።
የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾች እና ተከታታዮች፣ ይህ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በአሃዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው። ወደ ሦስተኛው ክፍል ተሸጋግረናል። በዚህ በሦስተኛው ክፍል የፖለቲካ ፓርቲዎቹ ተጠይቀው ያልመለሷቸው ወይም በአግባቡ ያላብራሯቸው ጥያቄዎች ካሉ እንዲያብራሩ እድሉን እሰጣለሁ። በወጣው ቀደም ሲል በወጣው እጣ መሰረት የመጀመሪያው እናት ፓርቲ ይሆናል። እንግዲህ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይ ቀደም ሲል ሲናገሩ ተቋማት አሁንም ነፃ አይደሉም ብለዋል። የዲሞክራሲ ተቋማት በኢትዮጵያ ውስጥ ካለፉት 3 ዓመታት ሂደት አንጻር ያብራሩልኝ፣ ምን ለማለት ፈልጋችሁ ነው? ከእርስዎ ልጀምር፣ 3 ደቂቃዎች አሁን ይጀምራል።
መልካም፣ አሁንም በደጋሚ አመሰግናለሁ። እንግዲህ ይህን በምንልበት ጊዜ አሁን በተግባር መሬት ላይ በተጨባጭ የምናየው ፍርድ ቤት ውሳኔ ሰጥቶ የፈታውን ሰው ፖሊስ ይዞ ያስረዋል። ይህ በተደጋጋሚ የነባሪ ሁኔታ ያየኑ ነው። ስመጥቀስ ካስፈለግ መጥቀስ ያስፈለገ በጣም ብዙ ጊዜ ምን ማለት ነው? ይህ ነፃና ገለልተኛ መሆን ያለበት ተቋም ነው። ይህ ህግ ተቋማት ወይም የፍትህ ተቋማት ግዲህ ይታሰራ ተመልሶ ፖሊስ ለማስረው በቀጠል የሚያስረው እያተ የመጣ ነው። ይሄ ማን ነው የሚያዘው? አንዱ እሱ ነው። ሌሎችም አሉ። በጣም ብዙ ማሳያዎች ማየት እንችላለን። ሪ በነገሱ የትላንቱ ስርዓት የዛሬው ስርዓት የትላንቱ ስርዓት ወራሽ ነው። በዚህ ወራሽነት ብዙ ነገሮች ወርሶ ይመጣል። ብቅ ያሉ ደግሞ ብልጭ ጭልም የሚሉ ነገሮች አሉ። እነዚህ ግን አሁን ላለው የዓለም አቀፍ የማህበራዊ የፖለቲካዊና ሌሎቹ ለውጥ ወይም ዳይናሚዝሙን ካፕቸር ማድረግ አይችልም። አይመጥን ለዚህ ትውልድ ብለን ነው የምናስበው። እና አሉ ማሻሻያዎቹ ለምሳሌ የምርጫ ቦርድ ብናይ፣ ምርጫ ቦርድ በአንድ ሰው ነው የቆመው። መዋቅራዊ አይደለም። አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያደርግልን የምንለው። ልናመክስ ነግናቸው ይገባል። ያነሰው ወይም ደግሞ የሚመሩት መዋቅራዊ አይደለም። መዋቅራዊ አለመሆኑ የምናየው በጣም ብዙ ከመዋቅራዊ የተነሳ ከሌሎቹ የአፈጻጸም ጋር የተያይዞ ችግሮች አሉበት። አንዱም ፍሪ መሆን ነፃ መሆን ያለበት ተቋም ይሄ ነው። ሌሎቹ እንዳሉ ናቸው። አሁን ለምሳሌ የጸጥታ መዋቅሩን ብናየው ቅድም እንደጠቀሱ አሁንም ነጻ ደግሞ ታዘው ነው የሚሰሩት። የፓርቲ መዋቅር ነው የያዛቸው። በተጨባጭ የሚታየው ይሄ ነው። እነዚህ ነጻ እስካልሆነ ድረስ ኢትዮጵያ ውስጥ የሚፈለገው የዲሞክራሲ ተቋማት መገንባት አይችሉም። ማሻሻያዎቹ ችግር አለባቸው። በሚፈለገው ነገር አልሄደም ነው የምንለው። እና ይህ ሲደረግ አሁንም የመንግስት መዋቅሩ ነጻና ገለልተኛ መሆን የሚገባው የመንግስት መዋቅር እየተበዘበዘ ነው። በቃ ፓርቲው ነው እንዳለ ጠቅሎ የያዘው። የታችኛው መዋቅር እኮ ብናየው አፋሪ የሚያዘው የላይኛው መዋቅር ነው።
እንደ ልብ ወርዶ ይህ የፖለቲካ ካምፔን ለማድረግ የተቸገረበት ነው ተፎካካሪ ፖለቲካ ፓርቲዎች። ይሄ በተጨባጭ ያለ ነው። ዛሬ ነጻ አይደሉም ተቋማቱ ስንል ይሄ ነው መነሻው። እና ለምሳሌ አሁን እሺ የጸረ ሽብር አዋጁ ስናየው በሽብር አዋጅ አሁንስ የታሰሩ የሉም ወይ? ይህ የጸረ ሽብር አዋጅ ተሻሽሏል ስንል ምን ያለው ነጻ ሆኖ እነዚህ ሰዎች ነጻ ያደረጋቸው? አልተደረጉ አሁን ታስሯል። በፖለቲካ አመለካከቶች ስንቱ ነው እስር ቤት ያሉት? መጥቀስ ይቻላል በስም በፖለቲካ አመለካከታቸው እስር ቤት ያሉ ፍርድ ያልተሰጣቸው እስካሁን ዝም ብለው የሚመላለሱ ሰዎች አሉ። በጣም ብዙ ሰዎች አሁን ታስረዋል። በራጋቸው ይህ የሆነበት ምክንያት እነዚህ ተቋማት የሚፈለገው ለውጥ ባለመምጣታቸው ምክንያት ነው ብለን ስለምናምነው ሪፖርት
ጨርሰናል። በጣም አመሰግናለሁ። በመቀጠል ነጻነትና እኩልነት ፓርቲ ነው። እንግዲህ ነጻነትና እኩልነት ፓርቲ ያለኝ ጥያቄ ቀደም ሲል አቶ ዘኑር ሲናገሩ አቶ ነዋይ ናቸው መድረክ ላይ ያሉት፣ የማሻሻያ ሂደቱ አካታች መሆን ነበረበት፣ እኛ እንደ ሽግግር ሂደት ነው የምንቆጥረው ብለዋል ሶስቱን ዓመት። ነገር ግን አካታች አልነበረም ስትሉ ምን ማለት ነው? አቶ ነዋይ ግርማ ሶስት ደቂቃ ለው።
እናመሰግናለን። አካታች አልነበረም። እውነት ነው አልነበረም። አይደለምም ደግሞ ምክንያቱም የተመረጠ መንግስት አይደለም ይችን ሀገር እየመራት ያለው፣ የተመረጠ ፓርቲ አይደለም ኢትዮጵያን እያስተዳደረ ያለው። ስለዚህ የትራንዚሽናል ወቅት ነው፣ የለውጥ ሂደት ላይ ነው ያለ ነው። ስለዚህ ከኢህአዴግ ማክተም እስከዚህኛው ምርጫ 2013 ድረስ ያለው ጋፕ የወደፊቷን ኢትዮጵያ ትልም የሚወጠንበት ነው። ስለዚህ የኢትዮጵያን ትልም የወደፊቷን ህልውና የሚወጥነው ብልጽግና ብቻ አይደለም። በርካታ የፖለቲካ ፓርቲዎች አሉ፣ በርካታ የሲቪል ማህበራዊ አደረጃጀቶች አሉ። ህዝቡ ራሱ ኢንዲቪጁዋልስ፣ እኔ አንተ፣ ሌላው ማህበረሰብ ሁሉ። ስለዚህ እነዚህን ያካተተ ያሳተፈ ፍኖተ ካርታ መዘጋጀት ነበረበት። ስለዚህ ምን ይሆን ነበር? ትራንዚሽኑ ጤናማ ይሆን ነበር ማለት ነው። ዛሬ በየቦታ የሚስተዋሉ ችግሮችና አቀኖች፣ በተለይ ከሰላምና ጸጥታ ጋር በተገናኘ የሚስተዋሉ ችግሮች ምናልባትም ሙሉ በሙሉ ይቀራሉ ብለን እንኳን ባናስብ በተወሰነ ደረጃ ምናልባትም ጉልህ ተጨባጭና በሚታይ ደረጃ መቀነስ የሚችሉበት እድል ይኖር ነበር ማለት ነው። ዛሬም በዚች ሀገር የፖለቲካ ህይወት ውስጥ ያኮረፈ አካል አለ። ችግሩ ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው። ችግሩ ሌብል የማድረግና ያለማድረግ ጉዳይ ነው። ጸረ ሰላም ኃይል አሸባሪ የማለት ይሄ የቃላት መረጣ ላይ ካልሆነ በስተቀር አንድ ያኮረፈ አካል አለ። ኢንዲቪጁዋል ይሁን ግሩፕ ይሁን ሌላ የተለየም ኤንቲቲ ቢሆን እዚች ሀገር ውስጥ ሴይ ድርሻ አለን ስቴክ አለን የሚል ነገር ግን ያድል የተነፈገው ያኮረፈ አካል አለ። ስለዚህ እነዚህ ሁሉ ባሉበት ሁኔታ ነበር የኢትዮጵያን የወደፊት እጣ ፈንታ አንድ ላይ ፍኖተ ካርታው ተዘጋጅቶ በዛ አግባብ ዛሬ ላይ እዚህ የቆምነውን ሌሎችን ተቃዋሚ ፓርቲዎች የፖሊሲ አማራጮቻቸውን ለህዝቡ ማቅረብ የነበረባቸው። ስለዚህ አሁን የተለያየ እንትን ላይ ሆነን ያለ ነው። ትራንዚሽኑ እኛን ያሳተፈ አይደለም። ስለዚህ ከዚህ ባክግራውንድ ተነስተን ነው ነገ አምስት ዓመት የኢትዮጵያ ህዝብ ለማስተዳደር ወደ ምርጫ ውድድር የቀረብ ነው ማለት ነው። ስለዚህ አካታች ቀደም ብለን ያነሳ ነው ነጥብ አለ። እንደኛ አይነት እንደ ኢትዮጵያ አይነት የተለያዩ ማንነቶችን ኢምብሬስ አድርጎ ለሚኖር ማህበረሰብ ኮንሰንሰስ ነው፣ የጋራ መግባባት ነው ወደፊት ሊያሻግር ሊያስፈነጥር የሚችለው እንጂ የአብላጫ ዲሞክራሲ ብቻ አይደለም። አብላጫ ዲሞክራሲ ዲሞክራሲ ነው፣ አብዛኛዎቹ ሀገሮች የተቀበሉት እኛም ኢንዶርስ የምናደርገው የዲሞክራሲ ስርዓት አይነት ነው። እንዲህ ሲሆን ግን ዛሬም በዚች ሀገር ፈላጭ ቆራጭ የሚሆኑት ሁለትና ሶስት ቡድኖች ናቸው፣ ሁለትና ሶስት ማንነቶች ናቸው። ስለዚህ የሴንተር ፔሪፈሪ የዳርና የመሀልን ፖለቲካ በብሪጅ በድልድይ ማገናኘት መቻል አለብን። ዳር ያለው ኢትዮጵያዊ በአዲስ አበባ ላይ ባለው የሀገሪቱ ፖለቲካ ይገባኛል ሊመለከተኛ ይገባኛል የሚል ስሜት ሊያድበት ይገባል። በዛ አግባብ ሊንቀሳቀስ እድሉ ሊመቻችለት ይገባል እንላለን። ከዚህ አንጻር ነው አሳታፊ እንዲሆን የምንፈልገው።
እንግዲህ ቀጣዩ ኢዜማ ነው፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ቀደም ሲል በክርክሩ ወቅት ከተነሱት ሀሳቦች አንዱ እናንተ ምንድን ነው የምታደርጉት የሚል ነው። እና ክፍተቶቹ ምንድን ናቸው? መሞላት ያለባቸው ክፍተቶች ብላችሁ የምታሰባቸው እና እንዴት ነው የምትሞሏቸው የሚለው በተለይ ከዲሞክራሲያዊ ተቋማት ግንባታ እና ከፖለቲካ መሻሻያ እርምጃዎች አንጻር ማለት ነው። እንግዲህ አቶ ሀብታሙ ኪታባ አሁን ሶስት ደቂቃዎት አሁን ይጀምራል።
ኢዜማ የሚያደርገውን ቅድም ለማቅረብ ሞክሬያለሁ። ብልጽግና ደጋግሞ የሚጠይቀው መስማት ስላልቻለ ሳይሆን መስማት ስለማይፈልጉ ነው እና የምናነሳቸውን ነጥቦች ግልጽ አድርገናል። አሁን ባለው ሁኔታ ተቋማቶቹ እንዳይሰሩ የሚያደርገው አስተጻኙ አካል ነው። ምርጫ ቦርድን፣ ሰብአዊ መብትን፣ ሌሎችንም አሁን የመጡት በለውጥ በተባለ ጊዜ ተቋማት የ27 ዓመት እጅን ለማጠብ ነው የተጠቀሙበት፣ ተቀባይነትን ለማግኘት እንጂ ወደው ፈቅደው በምርጫ ያደረጉት አይደለም። በስርዓት የመጣ አይደለም፣ በአብዮት የመጣ ነው። ኢትዮጵያ በዚህም ዘመን 5 ሽጦቿን ገብራ ያመጣችው ለውጥ ነው። ስለዚህ አቃቢ ሕግ ገለልተኛ ሆኖ አስፈጻሚው አካል በትክክሉ የሚዳኝ ልጓም የሚቀመጥለት መሆን አለበት ነው አንዱ። ይሄ በጣም ግልጽ ነው። ሁለተኛው ሲቪል ሰርቪስ ላይ ለአምስት ዓመት የሚተገበር ማሻ እናደርጋለን። የሲቪል ሰርቪስ ማሻሻያው ትኩረት የሚያደርገው ሙያ ተኮርነትን፣ ባለሙያነትን ነው። 5-1 ወደ 10-1 ጥርነፋ ቀይረው ይላኩለትን ፎርማት ተቀብሎ ማህበረሰቡን ጠርንፎ ስራውን ሳይሆን የፓርቲ ስራ በመንግስት ገንዘብ የሚሰራ መዋቅር መኖር የለበትም ኢትዮጵያ ውስጥ። እኔ በግል ሰርቼ ባመጣሁት ግብር 10-1 ጥርነፋ ሊሰራ አይገባም። ስለዚህ እያንዳንዱ ዜጋ በግል ዘርፉ የሚሰራ በመንግስት መዋቅር የሚሰራ ሲቪል ሰርቪሱ ያገለግለዋል። ይሄ ተቋም ገለልተኛ ሆኖ ሙያ ተኮር እንዲሆን እናደርጋለን። 5 ዓመት ያንን መዋቅር የማስተካከል ሙያ ተኮር የማድረግ ከፖለቲካ ገለልተኛ ነፃ የማድረግ ስራ እንሰራለን አስቀምጠናል። ማኒፌስቶችን ላይ አንዱ የምናደርገው ነገር ይህንን ነው። ብሔራዊ መግባባት ማለት መሪውን የያዘው አካል የሚሰጠውን መግለጫ የሚሰጣቸውን የሚልካቸውን ጽሁፎች ተቀብሎ እሱን ውጦ መተግበር ማለት አይደለም። ኢትዮጵያ ውስጥ ብዙ ሀሳብ አለ። የኢህአዴግ ጠባብ መንገድ ለውጥ ቡድን የሚባለው ቡድን ካመጣ የመቶ ሚሊዮን ህዝብ ደግሞ ሪል የሆነ ዲሞክራሲ ቢሰጠው ምን አይነት መሪዎችን ሊያወጣ እንደሚችል ማየት መቻል አለብን። ችግሩ ወደ ስክሪን የቀረበውን ሁሉ ስዩም እግዚአብሔር አድርገን እንቀበልና እሱ ደግሞ እስከሚሩት እንጠብቃለን። ኢትዮጵያ ውስጥ የሀሳብ ችግር የሰው ችግር የለባትም ሀገሪቷ። ስለዚህ ብሔራዊ መግባባትን ሊያመጣ የሚችል ውይይት፣ ንግግር አድርገን ሪል ዲሞክራሲ ይሄ በሆነ ፌርማታ ላይ በእጃችን ያለውን ደም ለማጠብ የምንጠቀምበት ሳይሆን እውነተኛ ዲሞክራሲ እንዲመጣ እናደርጋለን። ሌላው የህገ መንግስት ማሻል ነው። ህገ መንግስት አሁን ባለው በህገ መንግስት መንገድ ይቻል እንደማይችል እናምናለን። ህገ ማሻሻያ ኮሚሽን እናቋቁማለን፣ በዛ መሰረት እንሰራለን። አመሰግናለሁ።
እናመሰግናለን። በመቀጠል ብልጽግና ፓርቲ ነው። ለብልጽግና ፓርቲ ከተሰነዘሩ አስተያየቶች ውስጥ በክርክሩ ሂደት ካየናቸው ውስጥ የለውጡ ሂደት አካታች አይደለም፣ ተቋማትም ገለልተኛ አይደሉም የሚሉ ይገኙበታል። በዛ ላይ እነዚህን ለመመለስ 3 ደቂቃ አለዎት። አቶ ዮናስ ዘውዴ 3 ደቂቃዎት አሁን ይጀምራል።
አመሰግናለሁ። እንግዲህ ክርክሮቹን እየተመለከትን ነው ያለ ነው። ምንም አዲስ ነገር የለውም ከሩሮ በስተቀር። የብሔራዊ መግባባት ያስፈልጋል፣ ልክ ነው። ለዛም ነው የሰላም ሚኒስቴር የተቋቋመው፣ እንዲሁም ደግሞ የሰላምና የእርቅ ኮሚሽን የተቋቋመው፣ የድንበርና የማንነትና የወሰን ኮሚሽን የተቋቋመው እና የኛ ፓርቲ ይህንን ጠንቅቆ ስለሚያውቅ ነው በርካታ ነገሮችን ያደረገው። ነገር ግን አካታች አይደለም የሚለው ክስ ብዙ ጊዜ ተደጋግሞ ይሰማል። ማንን ያላካተተው የሚለው ጥያቄ መመለስ መቻል አለበት። እኛ አልተካተትንም የሚሉ አካላት ቡድኖች መምጣት አለባቸው ብዬ ነው ማስቡ እንጂ ዳሱን በሙላት ነው አለበለዚያ የሚሆነው ማለት ነው። እኔ አልተካተትኩም፣ ያልተካተትኩበት ምክንያት ደግሞ በዚህ ምክንያት ነው፣ አላካተተኝም የሚል ነገር እስካሁን ድረስ የመጣ ነገር የለም። በብልጽግና ፓርቲ ውስጥ ኢትዮጵያን የሚመስል አደረጃጀት ነው የብልጽግና ፓርቲ ያለው ማለት ነው። አሁን እዚህ ከኔ ጋር ከሚከራከሩት ወንድሞቼ መካከል ግን የትኛው ነው ኢትዮጵያን የሚመስል ቅርጽ ያለው አደረጃጀት ያለው ፓርቲ ያለው ብዬ መጠየቅ የምፈልገው እሱ መመለስ መቻል አለበት። ስለዚህ እንደ ብልጽግና በጣም አካታች ከሆነ እንደውም ለአካታችነቱ ምልክትና ምሳሌ መጠቀስ አለበት ተብሎ ከተጠቀሰ እና ከተጠየቀ ብልጽግና ቁጥር 1 መሆኑን ማስገንዘብ እፈልጋለሁ ማለት ነው። ሌላኛው ጥያቄ ይቅርታ ይቀጥሉ። ሌላኛው ጥያቄ
ለእናንተ የተሰነዘረው ተቋማት አሁንም ገለልተኛ አይደሉም የሚል ነው። አቶ ዮናስ
በጣም ጥሩ ጥያቄ ነው። እንግዲህ ተቋም ገለልተኛ ስንል ምን ማለታችን ነው? ገለልተኛ ማለት ራሱ ምን ማለት ነው? ቃሉ በደንብ መፈተሽ መቻል አለበት። ገለልተኛ ማንን ነው ከማን ነው የሚያገለው? ገለልተኛ ሲባል ምን ማለት ነው? ራሱ ተቋማትን እየመሩ ያሉት ኢትዮጵያውያን አይደሉም ወይ? ፕሮፌሽናልስ አይደሉም ወይ? ቋንቋቸው የተለያየ ሊሆን ይችላል፣ ሃይማኖታቸው የተለያየ ሊሆን ይችላል፣ የሚያራምዱት የፖለቲካ አስተሳሰብና አመለካከት የተለያየ ሊሆን ይችላል። እነዚህ ሰዎች አይደሉም ወይ እየመሩ ያሉት ተቋማትን? ገለልተኛ አይደለም ሲባል ምን ማለት ነው? ራስ መፈተሽ መቻል አለበት። የተገለለ አካል አለ ወይ? በየትኛውም የተቋማት ውስጥ ማለት ነው፣ የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ትምህርት ዝግጅት፣ የተለያየ ሶሻል ኢኮኖሚክ ስታተስ ያላቸው ሰዎች አይደሉም ወይ? ኢትዮጵያ የሆኑ ሰዎች አይደሉም ወይ ተቋማትን እየመሩ ያሉት? በደንብ መፈተሽ አለበት። ከዚህ ጥያቄ በስተጀርባ የሚያመለክተው የእከሌ ወይም የከሊት የሚል ፕሪሰፖዚሽን ወይም ቅድመ ልባዊ የሆነ አስተሳሰብ ስላለ ነው እንጂ ኦን ዘ ግራውንድ ያለው ነገር ግን እውነቱ እሱ
ማድበስበስ ሳይሆን ገለልተኛ አይደለም ሲባል ፖለቲካ ፓርቲ ነው እየዘወራቸው ያለው። ለዚህ ማሳያው ፍርድ ቤት ነጻ ያደረገውን ፖሊስ እያሰረው ነው። ይሄ ገለልተኛ ማሳያ አይደለም ያለው።
ሌላው ነገር ከመንግስት ተጽዕኖ ነጻ አይደሉም የሚለው ቢታሰብ፣ አሁን የምርጫ ቦርድ ታች ጣቢያ ላይ ያለው የመንግስት ተጽዕኖ አለበት እያለ ምርጫ ቦርድ ማሰሪያ ሰጥቷቸዋል። ይሄ ነገር እየጨመረ ነው የመጣው። ስለዚህ ገለልተኝነትን አሁን ከወረቀት አልፎ አቶ ዮናስ በተጨባጭ የመንግስት መዋቅሩ ላይ የተወሰደ እርምጃ፣ አንድ አስፈጻሚ አካል ችግር ነው የወሰደ እርምጃ ካለ እሱን እርምጃ እያመጣችሁ በዚህ መንገድ ገለልተኛ ደግሞ ሞክርናል የሚለው አይ ቲንክ አሳማኝ ያስባል።
አቶ ዮናስ ሰዓት አልቋል። ነገር ግን ይህንን ጥያቄ እንዲመልሱ ተከራካሪዎቹ ከተስማሙ ተጨማሪ ሁለት ደቂቃ ሰጣቸዋል።
ፎርማቱም ይሄ አልነበረም። ባለሳሳት ማለት ነው።
ያቄ በመሃል መጠየቅ አይፈቅድም ይሄኛው።
ኢንተርናሽናል ነው።
ነገር ግን በተከራካሪዎቹ ስምምነት ሁለት ደቂቃ ጨምሬላቸው ሊመልሱ ይችላሉ። ሲሆን ሲል ጥያቄ
አይስ ማማ ነው።
እሺ አመሰግናለሁ።
ያቄ ጨምሬላቸው
ጥያቄ ሰዓታችን የሄደ ስለሆነ የቀረቡት ጥያቄዎች ብቻ እንዲፈልጉ
አክቹአሊ ሶሪ ይቅርታ እንትን ልበልና አዲስ ጥያቄ አይደለም የተሰጠውን ጥያቄ በማይሆን መንገድ ስለቀረበላቸው ነው። ገለልተኝነቱ እንዳለ ሆኖ አስፈጻሚው አካል ለምሳሌ ሰብአዊ መብት ሪፖርት ያወጣል፣ በቃ ሪፖርት ያወጣል። ኦኬ። ስለዚህ አስፈጻሚው አካል ላይ ያንን ገለልተኛ እንዳይሆኑ እየረበሻቸው ሶስቱ ነው መለስ ያለባቸው እንጂ ይህን አዋጅ አወጥተናል ይህን አድርገናል የሚለዋል እሱን ኦልሬዲ ቅድም ተብሏል።
ስለዚህ ጥያቄውን ለማሳጠር አስፈጻሚው አካል በተቋማት ገለልተኝነት ላይ ጣልቃ ይገባል ወይም ገለልተኛ እንዳይሆኑ ያደርጋል የሚለው ሰመራይ ሳደርገው ሁለት ደቂቃ አለዎት አቶ ዮናስ። ሰዓታችን ሄደ ስለሆነ ግን አቶ ነዋይ እንደዚህ ብቻ መልሰው ወደሰረው ክፍል እንሄድ ብዬ ነው።
ተያዥ ነው
ከፎርማታችን ይወጣን ስለሆነ ነው
እንዲወተናል። እንግዲህ
ቀርበው ስላቋረጡ ነው እነሱ በአጋጣሚ። ስለዚህ በዚሁ እንቀጥል።
እሺ አመሰግናለሁ። እንግዲህ የተነሱት ሐሳቦች እያልን ያለነው እንደ ብልጽግና ሪፎርም ላይ ነን ያለነው። ስለዚህ ሪፎርሙ ተፈጽሞ አልቋል እያልን አይደለም ያለነው። ስለዚህ ከሰው ልጅ ስህተት ወይም ከብረት ዝገት አይጠፋም የሚለውን አስተሳሰብና አመለካከትም አይደለም አንጸባረቅ የምንፈልገው። ሪፎርም ነው። ስለዚህ የሚሰራው የሚያስፈጽመው የሰው ልጅ ነው፣ የሚመራው ተቋም ነው። የሰው ልጅ ደግሞ ፍጹም ሊሆን አይችልም ባደራረጎች። ስለዚህ ብልጽግና ድክመት የለብኝም ብሎ አይደለም የሚያስበው፣ ፍጹም ነኝ ብሎ አይደለም የሚያስበው። ነገር ግን ድክመቶቼን አረማለሁ፣ የዛሬና የነገ ፓርቲ ነኝ፣ ጠንካራ ጎኖቼን ደግሞ ምን አድርጋለሁ አሻግራቸዋለሁ፣ እየጨመርኩባቸው እሄዳለሁ ብሎ ነው የሚያምነው። መንግስት እንደሚታወቀው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ነው። ስለዚህ እንከኖች ሊኖሩ ይችላል። እንከኖቹ ላይ ግን ተስማምቶ መቅረት ሳይሆን እንከኖቹ መቀረፍ መቻል አለባቸው፣ መለወጥ መቻል አለባቸው፣ መቀየር መቻል አለባቸው። ትክክለኛና የኢትዮጵያ ህዝብ የሚፈልገውን አይነት የዲሞክራሲ ተቋማት መገንባት አለባቸው። ስለዚህ ስሩ ፕሮሰስ እስካሁን የመጣንባቸው ነገሮች አሉ። በሶስት ዓመት ውስጥ ከእንግዲህ በኋላ እድሉን አጋጣሚውን ባገኝና ብመረጥ እነዚህን እንከኖቼ አሻሽላቸዋለሁ፣ እለውጣቸዋለሁ እንጂ ከእነ እንከኖቼ አብሬ እኖራለሁ ብሎ አያምንም ማለት ነው። ስለዚህ የተነሱ ነገሮች እንከኖች ሊኖሩ ይችላል። እንከኖች የሉም ማለት አይደለም። እንከኖች ማለት ግን አቧራ ልታራግፋቸው ልትቀይራቸው የምትችላቸው ነገሮች መጠየቅ ያለበት እና ያልተመለሰው ግን ብዬ የማስበው እንግዲህ በተፎካካሪ ፓርቲዎች እንዴት ነው ለምሳሌ ተቋማትን እንዴት ነው የሚገነቡት? የዲሞክራሲ ተቋማትን በዚህ 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 ምክንያት የሚሏቸው ነገሮች አልተመለሱም። ይሄን ደግሞ የኢትዮጵያ ህዝብ እየተመለከተ ነው ያለውና አንዳችን የሀሳብ ልዩነት የሌላቸው እስኪመስል ድረስ እንግዲህ የሚያነሷቸው ሐሳቦች አንድና ያው ናችሁ ወይስ የተለያያችሁ ናችሁ? የተለያያችሁ ከሆናችሁ የተለያየ ሐሳብ እርስ በርሳችሁ አንደኛው ፓርቲ ከሌላኛው ፓርቲ የሚለይበትን የዲሞክራሲ ተቋማት ግንባታ ፖሊሲዎች፣ አካሄዶች፣ አደራረጎች ማብራራት ይጠበቅባቸው ነበር። እንደምትመለከቱት ግን እየተነሳ ያሉ ጥያቄዎች በሙሉ ብልጽግና ማዕከል ያደረጉ ነው። እሱ ብልጽግና ሐሳብ መኖሩን ያስታውሳል ማለት ነው።
አድማጮች ለዛሬ እዚህ ላይ እንግታው። በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር የተዘጋጀና የተካሄደውን የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ በኢትዮጵያውያን ዜጎች ለማህበራዊ ፍትህ፣ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከል የተካሄደውን ክርክር የመጨረሻ ክፍል በነገ ምሽት ዝግጅታችን ይዘን እንመለሳለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ጽዮን ግርማ፣ ያስተናገድኳችሁ ሰሎሞን አባተ ነኝ።